voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልና አድማጮች፣ እንደምንላችሁ አምሽታችኋል። ዛሬ ሰኞ ሰኔ 8 2007 ዓ.ም ነው። የማስተናገዳችሁ አዲሱ አበበ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። ዛሬ አንድ ወጥ የሆነ ፕሮግራም ነው ያለን። በወቅታዊውና በአነጋጋሪው የፊፋ ጉዳይ ላይ ሁለት የስፖርት ሙያተኞችን ከአድማጮች የተነሱ ጥያቄዎችን እንዲመልሱ ጋብዘናቸዋል። በቅድሚያ ግን ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ከምሽቱ አጫጭር ዜናዎች ጋር አሉላ ከበደ ነኝ። ዓለም አቀፉ ከፍተኛ የጦር ወንጀል ችሎት ICC በዘር ፍጅትና የጦር ወንጀል የሚፈልጋቸው የሱዳኑ ፕሬዚዳንት ኦማር አልበሽር በቁጥጥር ስር መዋል ይገባቸው እንደሆን ጉዳያቸውን እያጣራ ባለበት በደቡብ አፍሪካ እንዲቆዩ ያዘውን አንድ የፕሪቶሪያ ፍርድ ቤት ቸል ብለው ወደ ካርቱም መብረራቸው ተዘገበ። ሚስተር ባሽር በጆሃንስበርግ ደቡብ አፍሪካ በመካሄድ ላይ ባለው የአፍሪካ ህብረት ጉባኤ ለመሳተፍ በተጓዙበት ወቅት ነው ዓለም አቀፉ የጦር ወንጀል ችሎት ይያዙልኝ ሲል የጠየቀው። ICC በሱዳኑ መሪ ላይ ያቀረበው ክስ ከጦር ወንጀልና የጅምላ የዘር ፍጅት በተጨማሪ በሰብአዊ ፍጡር ላይ በተፈጸመ በደል እንዲሁም እንደ አውሮፓውያን የዘመን አቆጣጠር በ2003 ዓ.ም በዳርፉር በተቀሰቀሰው ግጭት በተቃዋሚዎች ላይ ከፍተኛ ጥቃት ያደረሱትን የአረብ ሚሊሻዎች እንዲረዱ ጦር ሰራዊት መላክን ይጨምራል። ደቡብ አፍሪካን ለቀው ከመውጣታቸው አስቀድሞ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ በተመሳሳይ አልባሽር በቁጥጥር ስር ውለው ህግ ፊት እንዲቀርቡ መጠየቃቸው ተዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሰጡት አስተያየት የዓለሙ ድርጅት ከፍተኛ የጦር ወንጀል ችሎት ICC ስልጣኑ መከበርና ውሳኔውም ተፈጻሚነት ሊያገኝ ይገባል ብለዋል። በየመን አንጃዎች መካከል የሚካሄድና በተባበሩት መንግስታት የተመራ የሰላም ድርድር ዛሬ በስዊዘርላንድ ጀመረ። የሰላም ድርድሩ የተጀመረው ሳውዲ መሩ የአረብ አገሮች ጥምረት በዋና ከተማይቱ ሰና በሁቲ ሙልሻዎች ላይ የተነጣጠረ የአየር ድብደባውን ትላንት ሌሊቱን አንስቶ ሳያቋርጥ በቀጠለበት በአሁኑ ወቅት ነው። የዩናይትድ ስቴትስ ጦር ሰራዊት በትላንትናው ዕለት በሊቢያ ባደረገው የአየር ድብደባ ኢላማው የነበረው ከአልቃይዳ ጋር ቁርኝት ያለው ጽንፈኛ ቡድን መሪ ሞክታር ቤል ሞክታር መገደል አለመገደሉን በማረጋገጥ ላይ መሆናቸው ተገለጠ። አድማጮች፣ የሰዓቱ አጫጭር ዜናዎች እነኚሁ ነበሩ።
በቀጥታ ወደ ዝግጅቱ ነው የምናልፈው። በፊፋ ዙሪያ ያቀረብነው ዝግጅት ለአድማጮች ጥያቄ ተልከውልናል። ከአድማጮች ማለቴ ነው። ለዚህ ጥያቄ ወይም ለአድማጮች ጥያቄዎች መልስ የሚሰጡት ከፈረንሳይ አቶ ፍቅሩ ኪዳኔ፣ ከአዲስ አበባ አቶ ታደለ ይድነቃቸው ተሰማ ናቸው። እንግዶቹን የምናስተናግደውና የአድማጮችን ጥያቄዎች የምናቀርበው ከአዲስ አበባ ዘጋቢያችን እስክንድር ፍሬው ከኔ ከአዲሱ አበበ ጋር። እስክንድር፣ በወቅታዊ የስፖርት ጉዳይ ይጀምራል። በዚህ በፊፋ ጉዳይ
የፊፋ የኮሚኒኬሽን ዳይሬክተር ዋልተር ዲግሪጎሪዮ በራሳቸው በሴፕ ብላተር ከኃላፊነት እንዲነሱ መደረጋቸው ነው። ሌላው ደግሞ የአውሮፓ ፓርላማ ብላተር አሁኑኑ ከኃላፊነት እንዲለቁ ጥሪ አቅርቧል። እነዚህ ዜናዎች ናቸው ባለፉት ሁለት ቀናት ከወጡት ውስጥ እንግዲህ አንኳር የሚባሉት።
የመጀመሪያው ደዋያችን ከዚህ ከዩናይትድ ስቴትስ ጥያቄ አቅርበዋል።
ይህ ጥያቄ ለተከበሩ አቶ ፍቅሩ ኪዳኔ ነው። አሜሪካን አሁን ፊፋን አባሎች እያመሰች ነው። እውነት ለፊፋ ስፖርት ተቆርቅረው ነው ወይስ አሜሪካኖች ከራሻ ጋር ያላቸው ችግር ያንን ለማንጸባረቅ ፈልገው ነው? በተለያየ ዓለማት ያሉ መሪዎች በየሀገራቸው በተለይ አፍሪካ መሪዎች እያመሱ ነው አስተያየቶትን የሚሰጡ ነበር። አመሰግናለሁ።
የለም፣ ይሄ የኤፍቢአይ ምርመራ የተጀመረው የሚደረገውም መካከለኛው አሜሪካን ውድድሮች ላይ የተመሰረተ እና በቴሌቪዥን ምክንያት በተገኘው $150 ሚሊዮን ላይ ነው ማጣራት የጀመሩት። ግን እንደ አጋጣሚ ሆኖ ለ2022 አሜሪካ ተወዳድራ ስለተሸነፈች እንዲሁ አያያዙት እና በተለይ የፊፋ ኮንግረስ ዙሪክ ላይ በሚደረግበት ጊዜ 8ቱ እንዲታሰሩ ማድረጋቸው ሌላ ምክንያት ወይም ሌላ ፍቺ ሰጥቶታል።
ምናልባት አቶ ታደለ እዚህ ላይ የሚጨምሩት ካለ ለእርስዎ ምድልስ።
እርግጥ ይሄ ነገር አሜሪካኖች የተለየ ፍላጎት የላቸው ወይም አላቸው ብሎ ለማለት ከባድ ነው። መጀመሪያ ላይ ሁላችንም ትክክል አይደለም ብለናል። አንድ ሀገር የጸጥታ ኃይሎች ስዊስ ድረስ ሄደው ጉባኤ አካባቢ ድረስ ሄደው ማሰር የለባቸውም የሚል ማስደንገጥ ነው የሚል አመለካከት ነበረ። ነገር ግን አንደኛ በኋላ ከተፈጠሩት ክስተቶች ስናይ፣ ሁለተኛ ደግሞ ኤፍቢአይ ብቸኛ አላማው የዚህ የፊፋ ዓለም ዋንጫ 2022ን በኳታር መሸነፉ ቢሆን ኖሮ አንደኛ ሶልት ሌክ ሲቲ ካሸነፈ በኋላ በኢንተርናሽናል ኦሊምፒክ ኮሚቴም ላይ ዘምቷል ኤፍቢአይ ውድድሩ ካለቀ በኋላ። ሁለተኛ ደግሞ ብራዚልና ቺካጎ በሪዮ ዴ ጃኔሮ እና ቺካጎ መሀል ኢንተርናሽናል ኦሊምፒክ ኮሚቴ ሪዮ ዴ ጃኔሮ መርጧል። ያን ጊዜ ሚሼል ኦባማ ሁሉ ሄደው ካምፔን አድርገው ነበር። በነዛ ጊዜዎች ያልተደረገ ነገር አሁን ተደረገ ብሎ ለማመን ያስቸግራል። የፊፋ ስካንዳል የመጨረሻ ውጤቱ ሲታወቅ የበለጠ ግልጽ የሚሆን ይመስለኛል።
እስክንድርም ከአንተ በኩል ኖራሉና ወደ አንተ።
እሺ፣ አዲሱ ጠያቂው ያሉት ሀብታሞቹ ሀገሮች በተለይ አሜሪካና እንግሊዝ የፊፋን ጓዳ መበርበር የሙስና ችግሮቹንም እየመዘዙ ማውጣት የጀመሩት የ2018 የዓለም ዋንጫ ለሩሲያ የ2022 ደግሞ ለኳታር በመሰጡ ተበሳጭተው ነው የሚሉ አሉ። ይህን በግልጽ የተናገሩ የአፍሪካ እግር ኳስ መሪዎች አሉ። ለምሳሌ የናሚቢያው እግር ኳስ ፌዴሬሽን ፕሬዚዳንት ፍራንስ ምቤዲ ብላተር ከኃላፊነት ለቃለው ማለታቸው በራሱ የራሳቸው አጀንዳ ባላቸው አሜሪካውያንና አውሮፓውያን ጫና እየመጣ ነው በማለት በግልጽ ተናግረዋል። በሌሎች ጥያቄዎችም የምንመጣበት ይመስለኛል ይህንን። ነገር ግን የመጀመሪያው ጥያቄ ብዙ ማስተዋወቅ አያስፈልገውም። አዲሱ በዓለም አቀፍ ደረጃ እጅግ ገናና ስም ያለውና የተለያዩ ጥቶች 27 ኳስ አፍቃሪና ከእንግሊዝ ፕሪሚየር ሊግም የቼልሲ ደጋፊ ነው። የፊፋ ጉዳይ ሲነሳ እንግዲህ የእግር ኳስ አፍቃሪዎች የሚሉት አይጠፋምና
እሽና ደምጥ እስቲ አስተያየቱን።
በፊፋ ውስጥ የተከሰተው ክስተት እንደ ስፖርተኛ ትንሽ ያበሳጫል። ሁለተኛ ነገር ደግሞ ትንሽ ኮምፕሊኬትድ ያደረገው ነገር በዚህ ቅሌት ተይዘው እያለ እንደገና ተመልሶ የፊፋው ፕሬዚዳንት መወዳደራቸው እሱ ራሱ አንድ ሪዛይን ማድረግ ከነበረባቸው መጀመሪያ እሳቸው ባልደረባ ሲያዙ ነበረ ዲዛይን ማድረግ የነበረባቸው። ሶስተኛ ነገር እኔ የአፍሪካ ሮል በጣም ሊገባኝ የማልችል ሮል ነው አፍሪካ ያላት። ምንድን ነው ፊፋ ፕሬዚዳንት እስከሆነ ድረስ እኔ ምን አገባኝ ብሎ ቦት መስጠት በጣም ትንሽ ያበሳጫል። አፍሪካ የራሷ ራሷን መሆን መቻል የለባትም ነው። እኔ በቃ ትንሽ እኔን እሱ ነገር አበሳጭቶኛል። በነገራችን ላይ ይሄ ጉዳይ የዚህ የፊፋ ጉዳይ ወደ IAAF ወይም ኢንተርናሽናል አትሌቲክስ አሶሲሽን ውስጥም ይከሰታል የሚል ግምት አለኝ። በፊፋ ውስጥ የተከሰተው ክስተት እንደ ስፖርተኛ ትንሽ ያበሳጫል። ሁለተኛ ነገር ደግሞ ትንሽ ኮምፕሊኬትድ ያደረገው ነገር በዚህ ቅሌት ተይዘው እያለ እንደገና ተመልሶ የፊፋው ፕሬዚዳንት መወዳደራቸው እሱ ራሱ አንድ ሪዛይን ማድረግ ከነበረባቸው መጀመሪያ ወደ እንትኑ ከመግባታቸው በፊት የእሳቸው ባልደረባ ሲያዙ ነበረ ዲዛይን ማድረግ የነበረባቸው። ሌላ ሶስተኛ ነገር እኔ የአፍሪካ ሮል በጣም ሊገባኝ የማልችል ሮል ነው አፍሪካ ያላት። ምንድን ነው ፊፋ ፕሬዚዳንት እስከሆነ ድረስ እኔ ምን አገባኝ ብሎ ቦት መስጠት በጣም ትንሽ ያበሳጫል። አፍሪካ የራሷ ራሷን መሆን መቻል የለባትም ነው። እኔ በቃ ትንሽ እኔን እሱ ነገር አበሳጭቶኛል። ለምን ያልከኝ እንደሆነ በቃ ነገሮች ሁሉ በቃ ውስጥ ለውስጥ መጠቃቀፍ። በነገራችን ላይ ይሄ ጉዳይ የዚህ የፊፋ ጉዳይ ወደ IAAF ወይም ኢንተርናሽናል አትሌቲክስ አሶሲሽን ውስጥም ይከሰታል የሚል ግምት አለኝ።
አሁንም ወደ አቶ ፍቅሩ ሊሄድና ላስጀምር።
አፍሪካ ያው እንደ እስያና እንደ ሌሎቹ አህጉር ኮንፌዴሬሽኖች ብላተርን የደገፈችው ብላተር ለአፍሪካ ብዙ ውለታ የዋለ ሰው ነው። አሁን ስለተዋከበ እኮ አይደለም መርሳት የሚያስፈልገው እና ለዚህ አፍሪካ ደግፋለች። አሁን የሚቀርብ ማን እንደሆነ ግን አይታወቅም። ስለዚህ ድንገት አንዱ አድቶ የሚጠብቅ ሊኖር ይችላል። በፈረንሳይ መንግስትም የሚደገፈው ይሄ ፕላቲን የተባለው የአውሮፓ ፉትቦል ኮንፌዴሬሽን ፕሬዚዳንት ነው። አፍሪካኖችና እስያኖች ትንንሾቹ ሀገሮች በፊፋ የድምጽ ብልጫ ስላላቸው እኛ አውሮፓውያኖቹ ገንዘብ የምናመጣው ውድድራችን በቴሌቪዥን የሚተላለፈው ምንም አይነት ለውጥ ልናመጣ አልቻልንም ፊፋ ብሎ የተሳደበ ሰው ነው። ሌላ አፍሪካም ሆነ ኤሽያ ለጊዜው የሚያቀርቡት ተወዳዳሪ አለ አይመስለኝም። አሁን የፊፋ የስራ አስኪያጅ ኮሚቴ እንደ አውሮፓ አቆጣጠር በ20 ጁላይ ይሰበሰብና በዛን ጊዜ ነው የሚወስነው መቼ ጠቅላላ ጉባኤ እንደሚጠራ። እና እዛ ላይ ነው እንግዲህ ማን እንደሚቀርብ ለማወቅ የሚቻለው። እና ያኔ አፍሪካም ራሷ ተሰብስባ የራሷን አስተያየት ሳትሰጥ አትቀርም።
እንደው በነገራችን ላይ አቶ ፍቅሩ የኢሰ ሀያቱን ጉዳይ ዘንግተውት ነው ወይንስ ምናልባት እሱ አይቀርብም የሚል ነገር አለዎት? ብዙ ሰው ይሄን ያወራ ይገምታል ማለት ነው።
የለም፣ አይመስለኝም፣ የሚቀርብ አይመስለኝም። ከአሁን በፊት ተወዳድሮ አይቶታል። ስለዚህ መከራው አፍሪካ ውስጥም ሆነ እስያ የትኛውም ዓለም የወጣቶቹን ያለማዘጋጀትና እስካሁን ድረስ ያሉት የስፖርት መሪዎች በሙሉ በእድሜ የገፉ መሆናቸው ያሳዝናል። ይህን ጊዜ ወጣቶች ቢኖሩ የዛሬ 40-50 ዓመት ቢሆን 20-30 ሰው ሊቀርብ ይችል ነበር። አሁን ማን ነው ተብሎ ስሙ እንኳን የሚጠራ የለም። ስለዚህ እስቲ እንግዲህ ልክ እንደ ኩዴታ አይነት ነገር ነው። ማን እንደሚመጣ አይታወቅም፣ መጠበቅ ነው።
መልካም። እንደው በአትሌት ኃይሌ ጥያቄም ሆነ በሌላው ጉዳይ ላይ አቶ ታደለ እዚህ ላይ ጨምሩ።
አዎ እንግዲህ ብላተር ለአፍሪካ ለዓለም ፉትቦል አልሰሩም ለማለት ይከብዳል። ሰርተዋል። ከመጀመሪያም ጀምሮ የፊፋ ዲቨሎፕመንት ኦፊሰር ሆነው ሲቀጠሩ የተቀጠሩት ለአፍሪካ ነው። እንደውም ለኢትዮጵያ ጥያቄ እኔ ፎቶግራፉ አለኝ እዚህ አፍሪካ አዳራሽ ወጥተው በልጅነታቸው የአስተማሪዎች ቡድን መሪ ሆነው ከዛ ጊዜ ጀምሮ ብዙ የልማት ፕሮግራሞች አካሂደዋል። ከዛ በተረፈ ግን ብላተር ለአፍሪካ ያደረጉት የብላተር ስጦታ ነው የሚለው ላይ እኔ አልስማማም። ትክክል አይደለም፣ መሰረታዊ ስህተት ነው። የአፍሪካ መብት ከብላተር በስጦታ የሚገኝ አይደለም። የአፍሪካ መብት ከብዙ ጊዜ ትግል በኋላ ከረጅም ጊዜ በፊት የተገኘ መብት ነው። አፍሪካ ያንን መብቷን በሙሉ ጠቅልላ ብላተር ላይ ማስቀመጧና የብላተር ስጦታ ማስመሰሏ የራሷን መብት አሳልፋ እየሰጠች ነው። እና እኔ በማንኛውም ጉባኤ ቢሆን አፍሪካ ከግለሰብ ይልቅ አጀንዳ ደግፋ ብትነሳ የተሻለ ይመስለኛል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትም $750,000 ለኢትዮጵያ ይሰጣሉ በየአመቱ ብለዋል። ብላተር አይደሉም የሚሰጡት፣ የኢትዮጵያ ድርሻ ነው ከፊፋ አባልነቷ። የምዕራቡ ሚዲያ ቢሆን ደጋግሞ ለድሀ ሀገሮች ብር ስለሚወትን ይላል። ምን ማለት እንደሆነ አይገባኝም እንጂ አውሮፓም ቢሆን ከፊፋ ገንዘብ ተጠቃሚ ነው፣ ሁሉም ያገኛል። ከዛ በተረፈ ግን ብላተር ለአፍሪካ ለሰሩት ስራዎች ብናመሰግናቸው ተገቢ ይሆናል የሚል እምነት አለ።
ምንድን ነው እዚህ ላይ አዲሱ ለመጨመር ያህል ጥያቄ ለአቶ ታደለ፣ ብዙ የአፍሪካ እግር ኳስ ፌዴሬሽኖች መሪዎች እርግጥ የብላተር ስጦታ ባይሆንም እንኳ ብላተር ያን በማስፈጸም ረገድ ሚና ተጫውተዋል የሚሉ አስተያየቶች ሲሰጡ እየተደመጡ ነው። ለምሳሌ የዓለም ዋንጫን የማዘጋጀት ውድድር ለስድስቱ አህጉራዊ ፌዴሬሽኖች በዙር እንዲዳረስ መደረጉ፣ የእግር ኳስ እድገት ለማበረታታት የሚደረገው የገንዘብ ድጋፍ እንዲቀጥል መደረጉ፣ እንደዚህ እንደዚህ አይነት ነጥቦችን ይጠቅሳሉ። ለምሳሌ የናይጄሪያ እግር ኳስ ፌዴሬሽን ፕሬዚዳንት አማጁ ፒኒክ ሰሞኑን ለቢቢሲ ሲናገሩ ነበር እና ያለ ብላተር ይህ ሁሉ አይሆንም ነበር ብለዋል። እና በአስፈጻሚነት የተጫወቱት ሚና ሲሉ የሚጠይቁ አሉ።
አልኩኝ እኮ እኔ ብላተር ይሄን ነገር በማስፈጸሙ በኩል ላደረጉት ሁሉ መመስገን ይኖርባቸዋል። ነገር ግን ማስፈጸማቸው ተግባራቸው ነው። ተግባራቸውን እንደ ስጦታ ወይም እንደ ብላተር ስጦታ አድርጎ ማየት ስህተት ነው። ብላተር ሲኖር የአፍሪካ አገሮች ከፊፋ ተጠቃሚ ይሆናሉ፣ ብላተር ሲወርድ ከፊፋ ተጠቃሚ አይሆኑም የሚለው አመለካከት ስህተት ነው።
ወደሚቀጥለው ጥያቄ ሄዳለሁ። በኢሜይል የላኩ ናቸው አንድ አድማጭ። ሴፕ ብላተር እኔ ምን አውቃለሁ፣ ስንቱን ነገር አውቃለሁ፣ እያንዳንዱ ምን እንደሚሰራ ምን አውቃለሁ ሲሉ ተደምጠዋል። እንዴ እዚህ ኃላፊነት ላይ ሆነው እኔ ምን አውቃለሁ ብሎ ነገር እንዴት ነው ብለዋል። ምናልባት ቃላቸውን በትክክል ወስደው ከሆነ አላቅም። በዚህ ላይ አስተያየት ሰጡናላችሁ። አንድ ይሄ ነው። ሌላ ግን በድምፅ ያገኘሁት አለ። ከዚሁ ከዩናይትድ ስቴትስ ዳላስ ከተማ ብዙ በተለይ በእግር ኳስ ስፖርት አፍቃሪዎች ያውቋቸዋል። ዓለም አቀፍ አልቢትር ወይም ዳኛ ናቸው። በቀለ ኪዳኔ ይባላሉ። ጥያቄ ልከዋል።
በተለይ አቶ ፍቅሩ እድሜ ልኩን በስፖርቱ በዚህ በፊፋ የታወቀና ጉዳዩን በቅርብ የሚከታተለው መሆኑን እረዳለሁኝ እና ትንሽ ማብራሪያ ቢሰጠኝ ብዬ ከተውኩት ስፖርቱን ዓለም ቆይቻለሁ። የተለወጡ ነገሮች እንዳሉ ምናልባት ማብራሪያ ቢሰጠን ብዬ ነው። ፊፋ የራሱ አስተዳደርና ደንብ ወይም ባይሎ ሁሉንም ነገር በዛው በስፖርቱ ባለም አቀፉ እንትን የሚዳኝበትና የሚወስንበት እንትን ነበረው ድሮ ነው የሰማቀው ድረስ። አሁን ግን መልኩን ለየት አድርጎ ወደ ወንጀል ምርመራ ወደ ምናምን ሄዶ ለወጥ ያለ ሆኖ አግኝቼዋለሁኝ። ይሄ ነገር አዲስ የተለወጠ ነገር አለ ወይስ በጥንቱ የሚተዳደር ነው ወይስ እንደው የዓለም ቁንጮ ነኝ በማለት አሜሪካ ኢንቨስቲጌት ላድርግ ብሎ በጉልበት ገፍቶ እየመጣ ነው? ይሄንን እንደው ያብራሩልኝ ብዬ ነው።
ከጊዜ አኳያ እንግዶቼ አጠር አድርጌ ያቀረብኩ እንጂ አቶ በቀለ ረዘም አድርገው ነው የጠየቁት። ፊፋ ራሱን የቻለ አካል ነበር ፍርድ ለመስጠት። ሌላው ቀርቶ አባላቱ መካከል ችግር ቢፈጠር እንኳ ፍርድ ቤት ሄደው አያውቁም። ይሄ ጣልቃ ገብነት አስፈላጊ ነበር ወይ ነው ወይስ ይህን ትልቅ ድርጅት ለማዳከም የተቃጣ ሙከራ ነው እስከ ማለት ሄደዋል? እና ወደ አዲስ አበባ ሄጄ ለአቶ ታደለ እድል ስ ለነገሩ
ጥያቄ እንደገባኝ ፊፋ ራሱን በራሱ ይምራ ነው። የዚህ የሰሞኑ ሁኔታም ትልቁ ችግር ፊፋ ራሱን በራሱ መምራት አልቻለም ነው። ምንድን ነው እርግጥ እንኳን ፊፋና የኢትዮጵያ እግር ኳስ ፌዴሬሽን ከኢትዮጵያ መንግስት ነጻ መሆን አለበት። ነገር ግን ከወንጀል ህግ ነጻ መሆን ይቻላል ወይ ነው። እኔ ንጹህ እስከሆነ ድረስ ፊፋ ኤፍቢአይንም እኮ መክሰስ የሚችል ይመስለኛል። ግን ሰሞኑን ካየ ነው ከዚህ በተለይ ከደቡብ አፍሪካ የ10 ሚሊዮን ዶላር ጉዳይ ጋር ሲታይ ንጹህ አይደለም። ንጹህ ያልሆነ ደግሞ በአደባባይ ወጥቶ ለመሟገትም ሆነ ለመክሰስ አይደለም። ችግሩ የዓለም አቀፍ ወንጀልና የፊፋ የውስጥ ጉዳይ ሁለቱን ለይቶ የማየቱ ላይ ይመስለኛል። በፊፋ የውስጥ ጉዳይ እየገባ ካለ ለምሳሌ ትናንት የአውሮፓ ዩኒየን ብላተር አሁኑኑ ስራ ያቁሙ ማለቱ በማያገባው ነው የገባው፣ ትክክል አይደለም። ነገር ግን የወንጀል ጉዳዮችን ወንጀል የሚከታተሉ ተቋሞች በየሀገሩ ቢከታተሉ ስህተቱ ምን ላይ እንደሆነ አይታየኝም።
ያላቸውን አስተያየት አቶ ታደለ እንዲሰጡን ነው፣ ለቅደም ተከተሉም ተራ ለመስጠት ነው እንጂ ጥያቄው በቀጥታ አቶ በቀለ፣ አቶ ፍቅሩ ፊፋ ውስጥ ብዙ የቆዩ ስለሆኑ በተለያየ አመራር ቢያብራሩልኝ ነው የሚለውና አቶ ፍቅሩ ወደ እርስዎ ልምጣ። ይሄንንም ቀደም ያለውንም ደግሞ እንዳሳብ በኢሜል የመጣውን
አቶ በቀለ እንዳለው ምንም የተለወጠ ነገር የለም። ያው የፉትቦል ህግ አለ፣ መተዳደሪያ ህግ አለው። ግን የዓለም ኢኮኖሚ ለውጡ በዚህ በቴሌቪዥን መብት የተነሳ የፉትቦሉም ሆነ የኦሊምፒክ እንቅስቃሴውም ሁሉም ባለ ሀብታሞች ስለሆኑ ለዚህ ነው የነ ሙስና ሁሉ የገባው እና እሱ ለመከላከል እያንዳንዱ ልዩ ልዩ ኮሚሽኖች መቋቋማቸው አልቀረም። እውነት ነው በድሮ ጊዜ ራሱ የስፖርት ድርጅቱ ብቻ ነበረ ውሳኔ የሚሰጠው። አሁን ግን ወደ ፍርድ ቤት እንዳይሄዱ ሎዛን ላይ አንድ የስፖርትን ጉዳይ የሚመለከት ፍርድ ቤት ለብቻው አቋቁመዋል። ከኮንፌዴሬሽኑ ወይ ከፌዴሬሽን ጋር የማይስማማ ወይ ጭቅጭቅ የፈጠረ እዛ አቤት ለማለት ይችላል። ይሄ ግን ወንጀልን የሚመለከት ስለሆነ በመንግስት ደረጃ ነው የተያዘውና ያው አሜሪካን ኤፍቢአይ የስዊስን መንግስት ጠይቆ እነኛን ሰዎች ሆቴላቸው ወስደው ለማሰር በቅተዋል። በመሰረቱ በስፖርት አለሙ ያው የስፖርት መመሪያዎቹ መተዳደሪያ ደንቦቹ እንዳሉ ናቸው። ይሄ የኢኮኖሚክ ጉዳይ ሆነውን እና ወንጀልን የሚመለከት ነገር ያው በፍርድ መታየት አለበት። ለዚህ ነው የአሜሪካን መንግስት ከሌሎቹ መንግስታቶች ጋር እርዳታ ጠይቆ እነኝህን ሰዎች ለማሰር እና ወደ አሜሪካን እንዲሄዱ ጠይቆ ነበረ። ግን ሁሉም አንፈልግም አንሄድም ብለዋል። በዚህ ላይ ነው አሁን ፍርድ እየተጠበቀ ያለው።
ገፍቶ የመሄድ ነገር አይታይም። ግን አቶ ፍቅሩ አሁን አሜሪካ ይምጡ እስከ ማለት ድረስ ቀደም ሲል እንዳሉት የተለወጠ ነገር የለም። የራሱ የፍርድ አካል አለው፣ ራሱን የቻለ ዳኝነት የሚሰጥበት ክፍል አለ እስከተባለና ያ እስካለ ድረስ ለምንድን ነው ይሄ ሁሉ እዛ ድረስ ትርፍ መንገድ መሄድ?
መቼም አሜሪካንን ጋና ይበልጥ እናንተ ታውቁታላችሁ አይደለም? የትም ቦታ ውሳኔ የሚሰጡ የሚያስይዙ ናቸው። እነሱን የተቋቋመ ፑቲን ብቻ ነው የመስኮቡ መሪ። ከሀገራቸው ውጭ መጥተው ይህንን የሚፈጽሙት በምን ኃላፊነት ነው የማለት ጥያቄ አቅርቦ የነበረው።
እስክንድር ወደ አንተ እየመጣሁ ነው። ምናልባት ከአንተ ጋር ያለ አስተያየት ካለ ወይም ጥያቄም ካለ ደግሞ ወደ እኔ ከማድረጌ በፊት
አንደኛው ጥያቄ በጽሁፍ የመጣ ነው። ከስዊዘርላንዳዊ ሴፍ ብላተር በፊትም ሌሎች ፕሬዝዳንቶች ነበሩ። ኢትዮጵያዊው ሊድነቃቸው ተሰማን ጨምሮም በርካቶች በስራ አስፈጻሚ ኮሚቴ አባላትነትና በሌሎች ኃላፊነቶች አገልግለዋል። አሁን ፊፋ ውስጥ ምን መጣ? ፊፋ ሀብታም እየሆነ ስለመጣና የገንዘብ ምንጩም እያደገ ስለሄደ ነው ወይ ሙስና መታየት የጀመረው የሚል ነው። ሌላው ከዚህ ጋር ተያይዞ እንዲመለስ የምፈልገው በድምጽ የመጣ ጥያቄ ነው። አዲሱ ጥያቄውን የላከው ኮሜዲያን ደረጀ ኃይሌ ነው። ታዋቂው ኮሜዲያን ደረጀ ኃይሌ እንግዲህ የእግር ኳስ አፍቃሪና የስፔኑ ክለብ ባርሴሎና ደጋፊ ነው። ደረጀ ባርሴሎና በፕላኔታችን ያለ ምርጥ ቡድን ነው፣ ምድርን ወክሎ ከሳተርን ከጁፒተርና ከማርስ ጋር መጫወት ይችላል ብሎኛል። የሱን ጥያቄ እናዳምጥ።
ደረጀ ኃይሌ ይባላል። ኮሜዲያን ኳሱን በደንብ ስለምከታተል በስፖርቱ ዙሪያ አንዳንድ ነገሮችን ጥያቄዎችን ለማቅረብ ነው። ከቀልዱ ባሻገር በኳስ ስለምዝናና ነው። ሴፕ ብላተር ይህን ያህል አመት መንበሩ ላይ ሲቀመጡ ከሌሎች የስራ ባልደረቦቻቸው ጋራ ሆነው በሚመሩት ተቋም ላይ የሚፈጠሩትን የሙስናና ሌሎች አመራር ብልሹነቶችን ሳያውቁ ቀርተዋል ብዬ አላስብም። እንዳላወቁ ሆነው ያሳለፉት ነው ይመስለኝና ምንም አይነት ተቃውሞ ወይም ጥያቄ ወይም ደግሞ ኦዲት ሳይደረጉ ዘንድሮ ነው ይሄ ነገር እንትን ያለው። ግን ይሄን ያህል አመት ለምን ዝም ተባሉ? የመጀመሪያ ጥያቄ። ሁለተኛ ጥያቄ አሜሪካና እንግሊዝ ናቸው በአሁኑ ሰዓት ይሄንን ነገር ይበልጥ ያራገቡትና ከፍተኛ ትኩረት ተሰጥቶት እዛ ውስጥ ያለው ነገር እንዲፈተሽ ግፊት በማድረግ ላይ የሚገኙት ልክ እንደ ዩኤን እዚህ ውስጥም ገብተው በራሳቸው መንገድ በራሳቸው ስልት አመራሩን ሊያሽከረክሩት የሚፈልጉ ይመስለኛል። ይህን ያህል አመት ለምን ዝም ብለው ተቀመጡ? ዛሬ ላይ ለምን መንቀሳቀስ ጀመሩ? በምን ምክንያት ነው? አመሰግናለሁ።
ወደ መርሱ እንሄዳለን። በነገራችሁ ላይ ደረጀ ያቀረበው የተደጋገመ ሀሳብ አለ። አሜሪካና እንግሊዝን ምዕራባውያን ለምን እንደዚህ አሁን አሉ፣ ብላተርስ እስካሁን እንዴት ቆዩ የሚል የመሳሰለና አቶ ታደለ እናስቀድም።
እዚህ ላይ ለማከል ያህል አዲሱ አሁን ያልከውን ደረጀም የጠቀሰውን ሀሳብ አንዳንድ የአፍሪካ እግር ኳስ ፌዴሬሽን ፕሬዚዳንቶችም አንጸባርቀዋል። ለምሳሌ ሲያሲ ኒያንታኪ የጋና እግር ኳስ ፌዴሬሽን ፕሬዚዳንት ናቸው። ምዕራባውያኑ ፊፋን ልክ አምስት የኒውክለር ባለቤቶች የሆኑ ሀያላን ሀገሮች እንደሚያሽከረክሩት የተባበሩት መንግስታት አይነት ድርጅት ሊያደርጉት ይፈልጋሉ ሲሉ ሰኔ ሶስት እንደ አውሮፓውያን አቆጣጠር በታተመው ታይም መጽሔት ላይ ተናግረዋል። እንዲህ አይነት ሀሳቦች የሚያንጸባርቁ የእግር ኳስ መሪዎችም ታይተዋል ለማለት ነው። ወደ አቶ ታደለ መሄድ ይቻላል።
እሺ፣ አንደኛ ነገር በዓለም እግር ኳስ አካባቢ እንግሊዝና ፊፋ ጸብ የጀመሩት ዛሬ አይደለም። ፊፋ እንደውም ብላተርም እዚህ ሁሉ መከራ ውስጥ የገቡት የሚመስለኝ በ1974 እንደ አውሮፓ አቆጣጠር በፍራንክፈርት ጉባኤ የሁሉም አባል አገሮች መብት እኩል ሲሆን ነው። ፊፋን የሚያክል ዲሞክራቲክ ተቋም ዓለም ላይ የለም። ጅቡቲና አሜሪካ እኩል አንዳንድ ድምፅ ነው ያላቸው። እንግሊዞች ይህንን አልወደዱም በዛን ጊዜ። እንደውም አንድ እንግሊዛዊ ዴቪድ ያሎፕ የሚባል መጽሐፍ ጽፏል። በ1999 ብላተር ለምርጫ የመጀመሪያ ምርጫ እንደቀረቡ ጊዜ ሀው ዴይ ስቶል ደ ጌም ብሎ ነው አርዕስቱንም የሰጠው። እንግሊዞች ሌላው ዓለም ነጥቆናል ፊፋን የሚል ሰርስታሌ በ1974 ከወረዱ ጊዜ ጀምሮ ያ እምነት አላቸው። በዛ መጽሐፍ ላይ እንደውም እኮ የመጀመሪያው በዓለም እግር ኳስ የመጀመሪያው የጉቦ ተከሳሽ የኔ አባት ነው፣ 300,000 የስዊስ ፍራንክ ተቀብሎ ሀበላኝን ያስመረጠ እሱ ነው ብሎ ጽፏል። ችግሩ ምንድን ነው? የዛን ጊዜ ገፍተው መሄድ አልቻሉም፣ ማስረጃ ማቅረብ አይችሉም። አፍሪካ ደግሞ በዛን ጊዜ የጠየቀችው መብቶቿን ነው። መብቶቿን ለማግኘት ጉቦ የሚሰጣት የለም። የራሷን መብት ብቻ ሳይሆን የዓለምን መብት ነው። እኔ ዛሬ በጣም ያሳዘነኝ ምንድን ነው፣ ያንን በመከራ የተገኘ እኩልነት ፊፋ በንጽህና ተጠቅሞበታል ወይ? እንግሊዞች በተለይ ተነጥቀናል፣ የፊፋ አመራር የኛ መሆን አለበት የሚለው አመለካከት እንደተጠበቀ ሆኖ ፊፋ ራሱን ንጹህ አድርጎ ቢቆይ ማንም ሊነካው አይችልም። ዛሬ እኮ የነካው ኤፍቢአይ ብቻ ሳይሆን ስዊሶችም፣ ስዊስ ራሱ እየመረመረው አይደለም እንዴ? ግን ፊፋ እንደ ኢንስቲትዩሽን ለሌሎች ምሳሌ የሚሆን ትልቅ ተቋም ነው እና ቀጣይነት ቢኖረው ነው አሁን በኋላ ያይነ ምኞት ያለው።
ያቀረበው ጥያቄ እውነት ነው። ብላተር የማያውቀው ነገር ሊኖር አይችልም። ዋናው በፕሬዚዳንት ሆኖ እዛው መስሪያ ቤት እየሰራ ነገር ግን ይሄ በዚህ በሙስና መልክ ገንዘብ ለምሳሌ በሚተላለፍበት ጊዜ አሁን ለምሳሌ ደቡብ አፍሪካ ለካሪቢያን ሀገሮች እርዳታ ብላ ያስተላለፈችው 10 ሚሊዮን ዶላር ከፊፋ ይውጣ እንጂ ምን እንደተደረገ ከዛ በኋላ ያጣራ የለም። ከዚህ በቀር ደግሞ በእያንዳንዱ የፊፋ ኮንግረስ በየአመቱ የሂሳብ ሪፖርት ይቀርባል እና ሁለቱ 209 ብሔራዊ ፌዴሬሽኖች ያጸደቁት ነው የሚሰራው። ለብሔራዊ ፌዴሬሽኖች የሚሰጠው ገንዘብ ይሄንኑ ነው። ምን ላይ እንደዋለ በደንብ ተረጋግጦ ሪፖርት ይቀርባል ወይ? ይሄንን የሚያክሰው የለም። ስለዚህ ፊፋ በአንድ በኩል ይሄን ሁሉ ነገር ባለማጣራቱ አዲስ አይነት የሙስና ዘዴ የፈጠረ ይመስላል። ማለት ሂሳብ አጣርቶ ያለማቅረብ ወይም የስፖርት ሚኒስቴሮችና ብሔራዊ ፌዴሬሽኖች ብዙ ጊዜ ያለው ጭቅጭቅ በዚህ የተነሳ ነው። በዚህ ነው ብዙ ጊዜ የዚህ የሙስና በር የተከፈተውና ሁሉንም ቅሌት ውስጥ የከተታቸው።
ለሁለቱ እንግዶቻችን ለአቶ ፍቅሩም ለአቶ ታደለም የማቀርበው ጥያቄ ነው። አፍሪካ አሁን በተፈጠረው ሁኔታ ስጋት ሊገባት ይገባል ወይ ነው ጥያቄው።
በመጀመሪያ ነገር አፍሪካ ምንም የሚያስፈራት ነገር የለም። 209 ሀገሮች አሁንም ቢሆን በድምጽ ብልጫ አላቸው እና የድምጻቸው ማንም ሊወስድ አይችልም። ግን አውሮፓውያኖች በፕላቲኒ የተነሳ እንደዚህ አይነት ሀሳብ ከየቦታው ብቅ እያለ ነው። ይሄ የአውሮፓውያኖች ነው እንጂ ከሌላ አህጉር የመጣ እንትን የለም እና በዚህ በኩል ምንም አይነት ለውጥ ይኖራል ብዬ ጭራሽ አላምንም።
በጣም አመሰግናለሁ አቶ ፍቅሩ ከፓሪስ። አቶ ታደለ፣
በእኔ በኩል ቅድም ያልኩትን ነው ማጠናከረው። አፍሪካ መሰረታዊ ስህተት መሰራት የለባትም። ማንኛውም መብቷ የብላተር ስጦታ አይደለም፣ መብቷ ነው። ያንን እስካወቀች ድረስ እና በሚቀጥለውም ጉባኤ ለመብቷ እስከተሟገተች ድረስ ኤዥያም ተመሳሳይ አቋም ስለሚኖራት፣ ኮንካካፍም ተመሳሳይ አቋም ስለሚኖራቸው የዚህ የፕሮፖርሽናል ቮት ሲስተም ወይንም ለአገሮች የተለያየ የድምፅ ደረጃ ይሰጥ የሚለውን ተቀባይነት የሚያገኝ አይመስለኝም።
የሚያሰጋት ነገር የለም ነው የሚሉት
ለዛ መብቷ እስከተሟገተች።
አድማጮች፣ ፕሮግራማችን እስከ አሁን ሰዓት የተከታተላችሁት ነበር። በመደበኛው 3 ሰዓት ተመልሰን እንገናኛለን። በእኔ በኩል ሰላም፣ ደህና እምሹ። Sarkat crying Maslon ye good day ye mauko bichain e yatra sa sai basana sagate oh sometime one day na bete sakpai nana marni sakpai man kwam sakayere sakpai
This program has come to you from the Voice of America, Washington.